የአሜሪካ ድምጽ ሬዲዮ ጣቢያ ነው።
በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ በዓለም አቀፉ ፕሬስ ኢንስቲትዩት የዚህ ዓመት የዓለም የፕሬስ ነጻነት ጀግና ተባለ።
And so we've honored Iskender Nega from Ethiopia in recognition of his
ጋዜጠኛ እስክንድር ነጋን ለማክበር ለማወደስ የተወሰነበት ምክንያት የኢትዮጵያ መንግስት ያወጣውን የጸረ ሽብር ሕግ የሰዎችን ሐሳብ ለማፈን መጠቀሙን ለረጅም ጊዜ በመቃወሙ ነው። ይህን በማድረጉ ደግሞ ዋጋ ከፍሏል። እንደምታውቁት ለአመታት በተደጋጋሚ ታስሯል። አሁንም በቃሊቲ እስር ቤት ይገኛል።
የዓለም አቀፉ ፕሬስ ኢንስቲትዩት ተቋም የአድቮኬሲ እና የኮሙኒኬሽንስ ዳይሬክተር ስቲቨን ኤልሰን ናቸው። ዝርዝሩ በአብይ ርዕስ ይቀርባል።
ጤና ይስጥልን፣ እንደምን አመሻችኋል የተከበራችሁ አድማጮቻችን። የዛሬ ማክሰኞ ሚያዝያ 17 2009 ዓመተ ምህረት ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐየንን አብረናችሁ እናመሻለን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የዩናይትድ ስቴትስ እና ብሪታንያ ባለፈው ወር በበርካታ የመካከለኛው ምስራቅ የአየር መንገድ የተሳፈሩ መንገደኞች የላፕቶፕና የታብሌት ኮሙኒኬሽን እንዳይዙ አግደዋል። የአየር መንገድ ደህንነት ለመጠበቅ እንደሆነ ባለስልጣኖች ገልጸዋል። ባለፈው ዓመት የካቲት ወር ላይ ዳሎ በተባለው የሶማሊያ አየር መንገድ ላይ በላፕቶፕ የተደበቀ ፈንጂ መፈንዳቱ እንደምሳሌ ጠቅሰዋል። በፍንዳታው የሞተው እሱ ያፈነዳው ሰው ብቻ ነው። የሶማሊያ መንግስት ታዲያ በሞቃዲሾ ዓለም አቀፍ አይሮፕላን ማረፊያ ላይ የጸጥታ ደህንነት ለመጠበቅ የወሰዳቸው እርምጃዎች ስላሉ የአሜሪካንና የብሪታንያን ምሳሌ በመከተል ኤሌክትሮኒኮች ከአይሮፕላን የማገድ እቅድ የለኝም ብሏል። የሞቃዲሾ ዓለም አቀፍ አይሮፕላን ማረፊያ ዋና ስራ አስኪያጅ ብሪጋዴር ጀነራል አብዲ አሽኬር ጃማ የአይሮፕላን ማረፊያው ሰራተኞች በአካባቢው ጠንካራ የጥበቃ ስርዓት ፈጥረዋል ሲሉ በአሜሪካ ድምጽ ሬዲዮ ላለው የሶማሊኛ አገልግሎት ተናግረዋል።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የደቡብ ሱዳን ተዋጊ ወገኖች የህዝባቸውን ስቃይ ከማባባስ በስተቀር ለማቃለል ያደረጉት ነገር የለም ሲሉ ነቅፈዋል። አምባሳደሯ ይህን ያሉት በግጭት እየተባባሰ በመሄድ ላይ ያለ የምግብ እጥረት ባየለበት የህዝብ መፈናቀል በበዛበት ደቡብ ሱዳን ሆነው ነው።
ሰሜን ኮሪያ ወታደራዊ ኃይሏ የተመሰረተበትን 85ኛ ዓመት በምስራቃዊ ከተማ ላይ ከባድ የተኩስ ልምምድ በማድረግ ማክበሯን የደቡብ ኮሪያ መከላከያ ሚኒስቴር ገልጿል። አንዳንድ ታዛቢዎች የኒውክሌር መሳሪያ ባለቤት የሆነችው ሀገር በዓሉን ለስድስተኛ ጊዜ የኒውክሌር ወይም የሚሳይል ፍተሻ በማካሄድ ታከብራለች የሚል ግምት ነበራቸው። እስካሁን ባለው ጊዜ ግን አልተደረገም። የሰሜን ኮሪያ በዓል የተከበረው የዩናይትድ ስቴትስ ዩኤስኤስ ሚችገን የተባለ ኒውክሌር ተሸካሚ ሰርጓጅ መርከብ ደቡብ ኮሪያ በገባበት ዕለት ነው። የዩናይትድ ስቴትስ፣ የደቡብ ኮሪያና የጃፓን የባህር ኃይሎች በምዕራብ ኮሪያ ባህረ ገብ መሬት በሚገኘው ባህሮች ላይ እስከ ነገ ረቡዕ የሚዘልቅ ወታደራዊ ልምምድ እያካሄዱ ነው። ልምምዱ እስከ ነገ ድረስ እንደሚዘልቅ ታውቋል።
ዩናይትድ ስቴትስና ሰሜን ኮሪያ በኑክሌር አደጋ ስጋት ምክንያት ወደ ግጭት በተቃረቡበት በአሁኑ ወቅት በሰሜን ኮሪያ የታሰረ ጊዜ የሚፈቱ አይመስልም። ሰሜን ኮሪያ ሦስተኛው ታሳሪ ሆነዋል። ከሀገሪቱ ለመውጣት ሲሞክሩ የፒዮንግያንግ ዓለም አቀፍ አውሮፕላን ማረፊያ ላይ ነበር ባለፈው ቅዳሜ የታሰሩት። የ58 ዓመት ዕድሜ ያላቸው ኪም በፒዮንግያንግ የሳይንስና የቴክኖሎጂ ዩኒቨርሲቲ አካውንቲንግ ያስተምሩ ነበር። በአብዛኛው በምዕራባውያን ወንጌላውያን ቡድኖች የሚንቀሳቀስ የግል ዩኒቨርሲቲ ሲሆን የአህጉሪቱ ልሂቃን ልጆች እንደሚማሩበት ተገልጿል።
የዩናይትድ ስቴትስ ምክር ቤት ለ2017 የመንግስት ባጀት ዙሪያ የሚካሄደውን ድርድር ለማገባደድ የቀረው ጥቂት ቀናት ብቻ ናቸው። የህግ አውጪዎች የፊታችን አርብ እኩለ ሌሊት ድረስ ባለው ጊዜ ስምምነት ላይ መድረስ ካልቻሉ የመንግስት ስራ ይደናቀፋል። የአሜሪካ ድምጽ ሬዲዮ ዘጋቢ ካትሪን ጂፕሰን የድርድር ፍጻሜ ለፕሬዚደንት ትራምፕ አስተዳደር ያለውን ዋጋ የሚተነትነውን አጭር ዘገባ ዝርዝር አሉላ ከበደ ያቀርበዋል።
አጣዳፊ ትኩረት በሚሹ የህግ ረቂቅ ውሳኔዎች ዙሪያ የሚካሄደው ክርክር እየተሰማ ያለው
ፕሬዝዳንት ዶናልድ ትራምፕ አስተዳደራቸውን መቶኛ ቀን መገባደጃ እየቆጠሩ ባሉበት በአሁን ወቅት ነው። በአያሌ ቢሊዮን ዶላሮች ላይ የሚደረግ ክርክር ነገር ግን አራት ቀናት ብቻ ናቸው የቀሩት። በቶሎ ለመጠናቀቅ ሰፊ እድል አለው ነው ያሉት ፕሬዝዳንት ዶናልድ ትራምፕ። በመጨረሻዋ ሰዓት የሚስተዋለው እርግጠኝነት የጎደለው ሁኔታ አዲስ አይደለም። እንደ አውሮፓውያን ዘመን አቆጣጠር በ2013 ዓመተ ምህረት ተመሳሳይ ሁኔታ ተከስቶ የመንግስት ስራ ለ16 ቀናት ተስተጓጉሎ ነበር። በፌዴራሉ መንግስት ስር የሚተዳደረው የብሔራዊ ፓርክ አስተዳደር ሳይቀር ስራ ለማቆም ተገዶ ነበር። የዋይት ሃውስ የፕሬዝዳንቱን እቅድ ለማሳካት ያዘው ጥረት አሁንም እንደቀጠለ ነው።
What follows is my 100 day action plan to make America great again.
ተከታዩ አሜሪካን ዳግም ታላቅ የሚያደርገው 100ኛ አመት 100ኛ ቀናት እቅዴ ነው ያሉት ፕሬዝዳንቱ። በምርጫ ዘመቻቸው ወቅት በሜክሲኮና በዩናይትድ ስቴትስ ድንበር መካከል 3200 ኪሎ ሜትሮች ርዝመት ያለው የግንብ አጥር ለማጠር ቃል ለገቡበት እቅድ የሚያስፈልገው ወጪ የትንቅንቁ ፍልሚያ ወረዳ ይሆናል ተብሏል።
አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ፍልሰትን ለመከላከል ሲሉ በሜክሲኮና በዩናይትድ ስቴትስ ድንበር ላይ ግንብ ከመስራት ወደ ኋላ እንደማይሉ ገልጸዋል። ይሁንና ባጀት ምደባ ላይ በሚደረገው የምክር ቤት ክርክር በያዝነው ሳምንት ማብቂያ ላይ የመንግስት መስሪያ ቤት እንዳይዘጋ ሲሉ ለግንቡ የሚያስፈልገውን ገንዘብ የመጠየቁን ጉዳይ የማዘግየት ፍላጎት እንዳላቸው ገልጸዋል። ትራምፕ ትላንት ከዋይት ሃውስ ቤተ መንግስት ሲናገሩ ለግንቡ ግንባታ የሚያስፈልገውን ገንዘብ የመጠየቁን ጉዳይ እስከ መጪው መስከረም ወር ሊያቆዩት እንደሚችሉ ገልጸዋል። ግንቡን ለመገንባት 20 ቢሊዮን ዶላር ሊያስፈልግ እንደሚችል ይገመታል። ዲሞክራቶች በሜክሲኮና በአሜሪካ ድንበር ላይ ግንብ መገንባቱን ይቃወማሉ። ለመጪዎቹ 5 ወራት ለመንግስት ሥራ ማንቀሳቀሻ የሚያስፈልገው በጀት ለግንቡ ከሚያስፈልገው ጋር ተዳምሮ መቅረቡ የመንግስት መስሪያ ቤቶችን በከፊል ሊያዘጋ ስለሚችል ነው የግንቡን ጉዳይ ለማዘግየት የፈለጉት። ምክር ቤቱ ስምምነት ላይ ካልደረሰ በስተቀር የወቅቱ የመንግስት በጀት በመጪው አርብ እኩለ ሌሊት ላይ ያበቃል።
ቱርክ ዛሬ ማለዳ በሰሜን ኢራቅና በሰሜን ምስራቅ ሶሪያ በኩርድ አማጽያንና ተባባሪዎቻቸው ላይ የአየር ድብደባ አካሂዳለች። በዓለም አቀፍ ሕግ መሰረት በሀገራችን ጸጥታ አንድነትና ሉዓላዊነት ላይ አደጋ የሚደቅኑትን አሸባሪዎች ለማጥፋት የተወሰደ እርምጃ ነው። አማጽያን የጦር መሳሪያዎች፣ ጥይቶችና ፈንጂዎች ወደ ቱርክ ሸልኮ እንዳይገቡ ለመከላከል የተካሄደ የአየር ድብደባ ነው ሲል አንድ የቱርክ ወታደራዊ መግለጫ አስታውቋል። የቱርክ ባለስልጣኖች የታገደው የኩርዶች ሰራተኞች ፓርቲ አካባቢውን እንደመጠጊያ እየተጠቀመ ነው ይላሉ። በዩናይትድ ስቴትስ ከሚደገፈው ህዝባዊ ተከላካይ ቡድን ከተባለውና ከሌሎች ኩርዳውያን ተዋጊዎች ጋር ያያይዙታል። ብሪታንያ ሆኖ የሶሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን ቢያንስ 18 የህዝባዊ ተከላካይ ቡድን አባላትና የሚዲያ ባለስልጣኖች በአየር ድብደባው ተገድለዋል ይላል።
በመጨረሻም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በአይሁዳውያን ላይ የተፈጸመውን ፍጅት ለማሰብ በዩናይትድ ስቴትስ ምክር ቤት ህንጻ ዛሬ በተካሄደ ስነ ስርዓት ላይ ባደረጉት ንግግር ጸረ ሴማዊነትንና ጥላቻን ለመዋጋት ቃል ገብተዋል። ዘረኝነትን ነቅለን እናጠፋለን፣ ጥላቻን እናወግዛለን። በዩናይትድ ስቴትስ ፕሬዝዳንትነቴ ምን ጊዜም ቢሆን ከአይሁዳውያን ጎን ቆማለሁ፣ ምን ጊዜም ቢሆን ከታላቋ ወዳጃችን አጋራችን ከእስራኤል ጋር ሆናለሁ ሲሉ ፕሬዝዳንቱ አስገንዝበዋል። በአይሁዳውያን ላይ ፍጅት አልተፈጸመም የሚሉ ሰዎችን የአስከፊው ተግባር ተባባሪ አድርገን እናያቸዋለን፣ ምን ጊዜም ቢሆን ሁለተኛ በዝምታ አናልፋቸውም ብለዋል ፕሬዝዳንት ትራምፕ። አዶልፍ ሂትለር በሁለተኛው የዓለም ጦርነት ወቅት 6 ሚሊዮን አይሁዳውያንን መፍጀቱ በታሪክ የታየ የከፋ የጨለማ ጊዜ ነው ብለውታል ዶናልድ ትራምፕ። ለሰዓቱ ያለን ዜና በዚሁ ይጠቃለላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች ደግሞ ያንዱን ለቅምሻ
አጣዳፊ የሆነውን የልብን ድካም ብንመለከት ህመሙ በድንገት ይመጣል። በተለይ ሲንቀሳቀሱ ህመም እየጨመረ ይሄዳል። ደረት ላይ ትልቅ ሸክምና ክብደት ይሰማል። ጨብጦ የማያዝ ይኖራል። ህመሙ ደግሞ ይሄ በጣም አስፈላጊ ነው ለመለየት ወደ ግራ እጅ ሰራጫል ወይም በግራ በኩል ወዳለ መንጋጋ ሰራጫል። ከህመሙ ተጨማሪ ትንፋሽ ማጠርን ይዞ ሲመጣ አንዳንድ ጊዜ ማቅለሽለሽን ማዞርን ላብላብ ማለትን ሲያመጣ እነዚህ በጣም አሳሳቢ ምልክቶች ናቸው።
ዶክተር ደረጀ ሳህሌ እዚህ በዩናይትድ ስቴትስ በቴክሳስ ክፍለ ግዛት ፎርት ወርዝ ሳምባ እና ከእንቅልፍ ጋር የተዛመዱ የጤና ሁከቶች ሐኪምና ልዩ እንክብካቤ የሚጠይቅ የህመም ሁኔታዎች ባለሙያ ናቸው። ዝርዝሩ ወደ ኋላ በሚቀርበው ሐኪሞን ይጠይቁ ፕሮግራማችን ይሰማል። አሁን የዕለቱ አብይ ርዕስ
በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ መቀመጫውን ኦስትሪያ ቪየና ባደረገው በዓለም አቀፉ ፕሬስ ኢንስቲትዩት የዚህ ዓመት የዓለም የፕሬስ ነጻነት ጀግና ተብሏል። ተቋሙ ይህን ሽልማት ሕይወታቸውን መሥዋዕት አድርገው በንግግር ነጻነት የጎላ አስተዋጽኦ ያበረከቱ ጋዜጠኞችን መርጦ እንደሚሸልም አስታውቋል። የአፍጋን ጋዜጠኞች ደህንነት ኮሚቴም ሁለተኛው የዓለም የፕሬስ ነጻነት ጀግና ተብሏል። ጽዮን ግርማ የተቋሙ የአድቮኬሲና የኮሚኒኬሽንስ ዳይሬክተር ስቲቨን ኤሊሰንን አነጋግራ ተከታዩን ዘግባለች።
ስቲቨን ኤሊስ እንዳሉት ጋዜጠኛ እስክንድር ነጋ ለተቋሙ 69ኛው የዓለም የፕሬስ ነጻነት ጀግና ተብሏል። ተቋሙ በየዓመቱ የራሳቸውን ሕይወት መስዋዕት አድርገው በአስቸጋሪ ሁኔታ ውስጥ ሁሉ በጋዜጠኝነት ሙያ በተግባር የተፈተኑ በአጠቃላይ በሚዲያ ነጻነት ውስጥ ታላቅ ነገርን ያበረከቱና የንግግር ነጻነትን ለማጎልበት መስዋዕትነት የከፈሉ ጋዜጠኞችን ስማቸውን በጀግንነት ያወድሳል። ይህን ስራ የሚሰራው መቀመጫውን ኮፐንሃገን ካደረገው ዓለም አቀፉ የብዙሃን መገናኛ ድጋፍ ሰጪ ድርጅት ጋር በመተባበር ነው። ጋዜጠኛ እስክንድር ነጋም ለዚህ ሽልማት የታጨው በኢትዮጵያ ውስጥ በመጽሐፉ ምክንያት በተደጋጋሚ ለእስር በመዳረጉ እንደሆነ ስቲቨን ኤሊስ ይናገራሉ።
And so we've honored Iskender Nega from Ethiopia in recognition of his long-time work speaking out against law.
ጋዜጠኛ እስክንድር ነጋን ለማክበር ለማወደስ የተወሰነበት ምክንያት የኢትዮጵያ መንግስት ያወጣውን የጸረ ሽብር ህግ የሰዎችን ሐሳብ ለማፈን መጠቀሙን ለረጅም ጊዜ በመቃወሙ ነው። ይህን በማድረጉ ደግሞ ዋጋ ከፍሏል። እንደምታውቁት ለአመታት በተደጋጋሚ ታስሯል። አሁንም በቃሊቲ እስር ቤት ይገኛል።
እስክንድር ነጋ በ1997 ዓመተ ምህረት ከቅንጅት አመራሮች ጋር በእስር ላይ እንደነበረ፣ በወቅቱም ነፍሰ ጡር የነበረችው ባለቤቱ ሰርካለም ፋሲል በዚሁ እስር ቤት መውለዷና ከእስር ከወጣም በኋላ ከልጁ ናፍቆት ጋር በቂ ጊዜን ሳያሳልፍ ተመልሶ መታሰሩን የተናገሩት ስቲቨን ኤሊስ መንግስትን ተችቶ በመጻፉ ምክንያት ብቻ እስር ቤት ቤቱ ሆኗል ይላሉ።
He's been behind bars since 2011 in Ethiopia on charges that the international community pretty much
ለስራዎቹ ክብር ለመስጠት ነው። በተጨማሪ ደግሞ እንዳልተረሳም ለማስገንዘብ ነው።
የጋዜጠኛ እስክንድር ነጋ ባለቤት ጋዜጠኛ ሰርካለም ፋሲል በየካቲት ወር ስለ ባለቤቷ የእስር ሁኔታ ከአሜሪካ ድምጽ ተጠይቃ እስክንድር እንዲጠየቅ የተፈቀደለት በጥቂት የቤተሰቡ አባል ብቻ እንደሆነ ተናግራ ነበር።
በቋሚነት እናቴና ሌላ አንድ የቤተሰብ አካል ነች የምትጠይቀው። ከነሱ ውጪ ሰው አይገባም። መጽሐፍት የሚነበብ ነገር ምንም አይነት ነገር አይገባም። እንደውም እንኳን አይደለም መጽሐፍ ቅዱስን ሁሉ ከመጠማት ደርሷል። በአንድ ለሊት 3 ጊዜ የገቡ ይፈትሹታል፣ ይበረብሩታል። ምን ፍለጋ እንደሆነ አይታወቅም። እሱ ላይ በጣም ጫና አለ። ከሚገባው በላይ ከሌላው በተለየ መልኩ ነው የታሰረው። ቅጣት ክፍል የሚባል ወይም በተለምዶ ጨለማ ቤት የምንለው ውስጥ ነው። እስረኞች ጋር አይገናኝም። እስረኞች በሚጠየቁበት ቦታ ላይ አይቆምም። ለብቻ ነው እንዳለ የመረጃ ከሆነ።
ዓለም አቀፉ የፕሬስ ኢንስቲትዩት ሽልማቱን አስመልክቶ ባወጣው መግለጫ ሰርካለም ፋሲልን ስለ ሽልማቱ ማነጋገሩን ጠቅሷል። ተቋማቱ ለባለቤቷ የሰጡት ሽልማት እጅግ እንዳስደሰታትና እርሱ ለመናገር ነጻነት የከፈለው መስዋዕትነት በዓለም አቀፍ መድረኮች ትኩረት ማግኘቱ የከፈለው ዋጋ ባክኖ እንዳልቀረ እንደተሰማት ተናግራለች። ከስድስት ዓመታት በፊት በቃሊቲ በእስር ላይ ከነበሩት ሁለቱ ስዊድናውያን ጋዜጠኞች መካከል አንዱ የሆነው ማርቲን ኮሚሽን ስለ ጋዜጠኛ እስክንድር ነጋ ሽልማት ከአሜሪካ ድምጽ ተጠይቆ እስክንድር ነጋና ሌሎች በርካቶች በተማሩበት ሙያ ሌላ ነገር እየሰሩ መኖር ሲችሉ ጋዜጠኝነትንና ለነጻነታቸው ዋጋ መክፈልን መርጠው አሁን በኢትዮጵያ ስር ቤት ትልቅ ዋጋ እየከፈሉ ይገኛሉ ብሏል።
እስክንድር ኦንሊ ክራይም ኢስ It's courage. We were in Khalid at the same time. He was in a different zone, in zone 1.
የስክንድር ወንጀል በደፈት መጋፈጡ ነው። እኔ እና እስክንድር የታሰርንበት ዞን ቢላይም ቃልቲ ውስጥ አንድ ላይ ታስረን ነበር። እሱ ዞን 1 እኔ ደግሞ ዞን 6 ውስጥ ነበር። አሁን እኔ ነጻ ነኝ፣ እስክንድር ደግሞ እስር ቤት ነው። እናም እርሱ ለዚህ ሽልማት በመብቃቱ በጣም ደስ ብሎኛል። ለአንድ በእስር ላይ ላለ ጋዜጠኛ ከምግብና ከመጠጥ በላይ ዋጋ የሚሰጠው አለመረሳት ነው። ዓለም የታሰረውን ሰው ስም ከፍ አድርጎ ሲያነሳው መስዋዕትነት የከፈለለት ጉዳይ ዋጋ እንዳገኘ ይሰማዋል።
በኢትዮጵያ ፌደራል ፍርድ ቤት እስክንድር ነጋ በተከሰሰበት የሽብር ወንጀል በ2004 ዓ.ም ምረት የ18 ዓመት እስር ተፈርዶበት በእስር ላይ እንደሚገኝ ያስታወሰው ዓለም አቀፉ ፕሬስ ኢንስቲትዩት መግለጫ የተባበሩት መንግስታት ድርጅት የዘፈቀደ እስርን የሚከታተለው ቡድን ደግሞ የጋዜጠኛ እስክንድር ነጋ እስራት ዓለም አቀፍ ህግጋትን የሚጻረር ነው ብሎታል ይላል። እስክንድር ነጋ ከዚህ ቀደም በርካታ ሽልማቶች መቀበሉን ያሁኑ የጀግና ሲያሜ የሰጠው ሸላሚው ተቋም አስታውሷል። ፔን አሜሪካ የተባለው ዓለም አቀፍ ድርጅት በ2004 ዓመተ ምህረት የመጻፍ ነጻነት ሽልማትን ሰጥቶታል። በ2004 ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል እስክንድርን የህሊና እስረኛ ብሎታል። በ2005 ዓመተ ምህረት ዓለም አቀፍ የሰብአዊ መብት ተሟጋች ሂዩማን ራይትስ ዎች የነጻ ንግግር ልማት አሸናፊም ብሎታል። እስክንድር እነዚህንና ሌሎች በርካታ ሽልማቶችን በእስር ላይ ያለ ተቀብሏል። ዋና መቀመጫውን በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ ድርጅት CPJ በዚህ ዓመት ባወጣው ሪፖርት መሰረት በመላው ዓለም በእስር ላይ ከሚገኙ 259 ጋዜጠኞች ውስጥ 16ቱ በኢትዮጵያ የታሰሩ እንደሆኑ ገልጾ እስረኞቹ በእስር ቤት ሊያገኙት የሚገባውን መብት ተነፍገዋል ብሏል። ኢትዮጵያ ጋዜጠኞችን በማሰርም ሶስተኛ ብሏታል። የኢትዮጵያ መንግስት በበኩሉ በኢትዮጵያ ምንም የታሰረ ጋዜጠኛ የለም ማለቱ ይታወሳል።
አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። በዩናይትድ ስቴትስ ትምህርትና ስልጠና የወሰዱ አፍሪካውያን የድምፅ ልውውጥ የሚያደርጉበት የሶስት ቀናት ሴሚናር በአዲስ አበባ ተጀምሯል። ከአስር የአፍሪካ ሀገራት የተውጣጡ በዩናይትድ ስቴትስ የተማሩ ወይንም የሰለጠኑ ተጋባዦች የሰሚናሩ ተሳታፊዎች ናቸው። ዘጋቢያችን እስክንድር ፍሬው አጥር ያለ ዘገባ ልኮልናል፣ ቀጥሎ ይቀርባል።
በልዩ ልዩ አጋጣሚዎችና ድሎች ወደ ዩናይትድ ስቴትስ የተጓዙ ትምህርትና ስልጠና የወሰዱ አፍሪካውያን ናቸው ከየሀገራቸው ወደ አዲስ አበባ የመጡት። ለሶስት ቀናት በሚቆየው ሴሚናርም በተለያዩ ርዕሶች ላይ ያተኮሩ ገለጻዎች ያዳምጣሉ፣ የልምድ ልውውጥ ያደርጋሉ፣ የግንኙነት መረብ ለመፍጠርም ይሞክራሉ። በመክፈቻው ላይ የተናገሩት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ተልእኮ ተጠባባቂ ምክትል ኃላፊ ሉሲ አቦትም ይህንኑ የጠየቁት
Help us build a more robust network of the people you know who are similarly doing amazing things.
በተመሳሳይ አስደናቂ ስራ የሚሰሩ ሰዎችን ያቀፈ ጠንካራ የግንኙነት መረብ እንድንፈጥር አግዙን። እናም በማንዴላ የልምድ ልውውጥ ወይም በዓለም አቀፍ የጉብኝት ፕሮግራም መሳተፍ ያለባቸው ሰዎች ካሉ እንዲያመለክቱ አበረታቷቸው። በኤምባሲ ላለ ሰውም ንገሩላቸው።
በሴሚናሩ የዛሬ ውሎ የመጀመሪያውን ጽሑፍ ያቀረቡት ገለጻም ያደረጉት ካምብሪጅ ኢንዱስትሪስ የተባለው ድርጅት ማኔጂንግ ዳይሬክተር አቶ ሳሙኤል አለማየሁ ናቸው። ከሁለተኛ ደረጃ ጀምሮ ትምህርታቸውን በዩናይትድ ስቴትስ የተከታተሉት አቶ ሳሙኤል ሴሚናሩ በዚያች ሀገር ለተማሩ አፍሪካውያን የመገናኘት አጋጣሚ መፍጠሩን ይናገራሉ።
መገናኘት ራሱ በጣም ከባድ ነው። እንዴት ያገኛቸዋል? ፌስቡክ ላይ ፈልጋ አይደለም ወይ ሊንክድኢን ላይ ፈልጋ አይደለም? እንደዚህ አይነት ፕሮግራሞች ሲኖሩ ኦልሬዲ ቬት አድርገው ወይንም በደንብ አድርገው እያንዳንዱን ሰዎች ባክግራውንዳቸውን፣ ማንነታቸውን፣ የሥራቸውን ችሎታ፣ የሚሉት ነገር እውነተኛ መሆኑን አጣርቶ ኤምባሲው እነዚህ ሰዎች ሁሉ አንድ ቦታ ማገናኘትና እንዲረዳዱ፣ ሐሳብ እንዲሰጣጡ፣ ሌሎችም ሰዎችንም እንዲያገኙ ማድረጋቸው በጣም ትልቅ ነገር ነው። ቢኮዝ መገናኘት በጣም ከባድ ነው። አንድ አይነት አይምሮ ያለው፣ አንድ አይነት ፍላጎት ያለው፣ አንድ አይነት የሆነ ጥንካሬና ኤነርጂ ያላቸውን ሰዎች አንድ ክፍል ውስጥ ማምጣት በጣም ከባድ ነው።
የሴሚናሩ መሪ መፈክር የኃይል ተደራሽነት ለሁሉም የሚል ነው። እየቀረቡ ያሉ ጽሑፎችም በዚህ ርዕስ ላይ ያተኮሩ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች በቀጣዩ የመጽሔት ርዕስም እዚያው አዲስ አበባን ቆያለን። የተለያዩ ዕቃዎችንና ቁሳቁስ ገዝቶ ወደ ሀገር በማስገባት ብቻ ሀገርን ማሳደግ ብሎም ማበልጸግ አይቻልም ሲሉ የኢትዮጵያ የሳይንስና የቴክኖሎጂ ሚኒስትር አስገንዝበዋል። በአሁኑ ወቅት ለተመረጡ የኢንዱስትሪ ዘርፎች የሳይንስና ቴክኖሎጂ ሚኒስቴር የቴክኖሎጂ ሽግግር ፍኖተ ካርታ እንደተዘጋጀም ይፋ ተደርጓል። የመንግስት የልማት ድርጅቶች የቴክኖሎጂ መድረክም ተመስርቷል ተብሏል። መለስካቸውማ ዝርዝሩ አለው።
የመንግስት የልማት ድርጅቶች ሚኒስቴር ትናንት አዘጋጅቶት በነበረ የአንድ ቀን አውደ ጥናት ላይ ከቀረቡት የጥናት ጽሑፎች መካከል የአውደ ጥናቱ ተካፋይ ሲሉ ነበረ። ጥናቱን ያቀረቡት በሳይንስና ቴክኖሎጂ ሚኒስቴር የሚኒስትሩ የሳይንስ አማካሪ አቶ አብዱልራዛቅ ዑመር ኢትዮጵያ ከመቶ ዓመታት በላይ ላስቆጠረ ረጅም ጊዜ የዘመናዊ ቴክኖሎጂ ውጤቶች ተጠቃሚ ብትሆንም እስከ ዛሬ ድረስ ባለቤት እንዳልሆነችም ጠቁመዋል። ለዚህ ዋና ምክንያቱ ደግሞ ዘመናዊ ቴክኖሎጂ እንደ ስርዓት በሀገሪቱ መሬት ስር ባለመስረዱ እንደሆነ፣ በኢትዮጵያ ለረጅም ዓመታት በጥቅም ላይ የዋሉ የቴክኖሎጂ ውጤቶችን እንደ ምሳሌ በመጥቀስ አስረድተዋል።
ቴክኖሎጂ በቁጥ ቁጥ እንደማይሸጋገር፣ ቴክኖሎጂ ስርዓት፣ ቴክኖሎጂ በፍኖተ ካርታ፣ ቴክኖሎጂ በቅንጅት ካልተመራ በስተቀር እንደ ጫማ እንደ ሸሚዛችን አድርገነው ሲያልቅ ከመቶ ዓመት በኋላ ባቡሩን ወደ መጋዘን እንዳያስገባ ነው። ምንም የፈጠረው ሀገራዊ የቴክኖሎጂ አቅም የለም። ትሬን ያደረጉ ሰዎች የሉም ለማለት አይደለም። እንደ ሀገር ግን ከዛ ቴክኖሎጂ ጋር ያለን ትውውቅ አዲስ ነው ያለው። ስኳር ፋብሪካዎቻችንም ያለንበትን ደረጃ የምናውቀው ከሀምሳ ዓመት ጉዞ በኋላ በዚህ አይነት ራዕይ ባለመመራቱ አሁን ያለንበት ደረጃ ላይ ነው ያለን።
የሳይንስና ቴክኖሎጂ ሚኒስትሩ ዶክተር ኢንጂነር ጌታቸው መኩሪያ የጥናቱ ጽሑፍ ከቀረበ በኋላ በአጠቃላይ በሚመሩት መስሪያ ቤት በተዘጋጀው የቴክኖሎጂ ሽግግር ፍኖተ ካርታ ይዘት ላይ ማብራሪያ ሰጥተው ነበረ። ፍኖተ ካርታው ሀገሪቱ ለምጣኔ ሀብታዊ እድገቷና ልማቷ መመሪያ ከሆነው የእድገትና ትራንስፎርሜሽን ፕላን ወይንም የእድገትና ለውጥ እቅድ ማለት ይቻላል በጥብቅ የተቆራኘ መሆኑን አመልክተዋል። ይሁንና እድገትና ልማትን እስከዛሬ በተሄደበት መንገድ ለማግኘት እንደማይቻልም አመላክተዋል።
የመቶ ዓመት ታሪክ አለን ብለን በስለ ባቡር እናነሳለን፣ ግን መቶ ዓመት ካለፈ በኋላ ችግር ሲገጥመን እነዛን ወስደን ነው ያቆምናቸው። ምክንያቱም ቴክኖሎጂ ስላልተሸጋገረ መሆን የነበረበት ግን ከአንድ ሴንቸሪ በኋላ ከአንድ መቶ ዓመት በኋላ እነዛን ባቡሮች እንደገና መስራት መበተን፣ የራሳችን ቴክኖሎጂ የራሳችን ባቡሮች ኢትዮጵያን ሜድ ባቡሮች ሊኖሩን ይገባል ነበር። ስለዚህ ቁስ ገዝተን ወደ ሀገር ውስጥ እያስገባን ይህንን ሀገር ማሳደግ አንችልም። እንገዛለን ግን ትምህርት ሊኖረው ይገባል፣ ቴክኖሎጂውን ልናቀው ይገባል። ያ ቁስ ውስጥ ያለውን ቴክኖሎጂ ልንማረው በትነን መልሰን ልንሰራው ያስፈልጋል።
ሚኒስትሩ አክለውም የተዘጋጀው የቴክኖሎጂ ሽግግር ፍኖተ ካርታ በመጀመሪያ ትኩረት ያደረገባቸውን የኢንዱስትሪ ዘርፎችም ጠቁመዋል።
በሚቀጥሉት 9-10 ዓመታት የትኞቹ ሴክተሮች የትኞቹ ዘርፎች ላይ ትኩረት መሰጠት አለበት የሚለው ተለይቷል። ትኩረት ስንሰጥ ኢኮኖሚውን ከመለወጥ አኳያ፣ ኢኮኖሚውን ከማሳደግ አኳያ 4-5 እጥፍ ምን ብናደርግ ኢኮኖሚን ማሳደግ እንችላለን ብለን ለይተናል። እንደምታዩት አብዛኛው በፐብሊክ ኢንተርፕራይዝ ሚኒስትሪ ውስጥ ያሉ የኢንዱስትሪ መሰረተ ልማቶችን ነው የዳሰስነው። ጨርቃጨርቅ፣ ቆዳ፣ ስኳር፣ ባቡር እና የተለያዩ ፈርቲላይዘርስ፣ ኬሚካልስ፣ ፋርማሲውቲካልስ የተለያዩ ሴክተሮችን ያደረግ ነው። እነዚህ ዘርፎች መንግስት ቅድሚያ ስለሰጣቸው ነው።
በመንግስት የልማት ድርጅቶች ሚኒስቴር የኢንፎርሜሽን ቴክኖሎጂ ዳይሬክተር ወይዘሮ አስማ ረዲ ለቪኦኤ እንደገለጹት በአውደ ጥናቱ ከልዩ ልዩ የኢንዱስትሪ ዘርፎች የመጡ ባለሙያዎችና ከፍተኛ የስራ ኃላፊዎች በቀረቡት የጥናት ጽሑፎች በመወያየት ተመክሮቻቸውን ይለዋወጡበታል። ከዚህ የሚታከለውና አንዱ ዓላማ ግን የቴክኖሎጂ ፎረም ወይንም የቴክኖሎጂ መድረክ መፍጠር እንደሆነ አስረድተዋል።
የዚህ ውይይት መጨረሻው የሚሆነው የቴክኖሎጂ ፎረም ምስረታው ነው ማለት ነው። ለዛ ማቅጣጫ ለመስጠት ለመወያየት ማን አባል መሆን አለበት? እንዴት ነው ስምናስኬደው? በምን ያህል ጊዜስ ነው የሚካሄደው? ምን አይነት አጀንዳዎች ናቸው? ይሄ ቴክኖሎጂ ፎረም ወደፊት ሊወያይባቸውና አቅጣጫ ሊሰጥባቸው የሚገባው የሚለውን ልማት ድርጅቶቹ አመራሮች ባሉበት ዛሬ ላይ ተወስኖ በዛም የምስረታው ይከናወንበታል።
በኢትዮጵያ ሀገራዊውን ምጣኔ ሀብታዊ ይዞታ ለመለወጥ በየአምስት ዓመቱ የሚዘጋጀው የእድገትና የለውጥ እቅድ የመጀመሪያው ምዕራፍ አብቅቶ ሁለተኛው እቅድ ከተጀመረ ሁለተኛ ዓመቱን ይዟል። መንግስት በእነዚህ ዓመታት ውስጥ የውጭ ምንዛሬ ግኝትን ከፍ ለማድረግ ያቀደው እቅድ የሚያመረቃ ውጤት እንዳላስገኘ በይፋ የሚነገር ነው። የቴክኖሎጂ ሽግግሩ ፍኖተ ካርታ ለዚህ መድኃኒት ይሆን? በጊዜው እናየዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አሁን ደግሞ ወደ ዩናይትድ ስቴትስ እንመለሳለን። የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባለፈው ጥር ወር ዋይት ሀውስን ከለቀቁ በኋላ ለመጀመሪያ ጊዜ ቺካጎ ዩኒቨርሲቲ ውስጥ በተዘጋጀ ውይይት መሳተፋቸው ተገለጸ። ሚስተር ኦባማ ቺካጎ በነበሩበት ጊዜ በአንድ የዩኒቨርሲቲው ፋኩልቲ አገልግለዋል። በቪኦኤ ዘጋቢ ኬን ፋራ እንደተገለጸው የጉብኝታቸው ስፍራ ራሱን የቻለ ታሪካዊ ትርጉም ያለው መሆኑ እንዳለ ሆኖ በውይይት ወቅት የተናገሩት ደግሞ ኦባማ ከፕሬዝዳንትነታቸው በኋላ ምን አይነት ህይወት እንደሚመሩ የጠቆመ ነበር። ዝርዝሩ አዲስ አበባ ያቀርባል።
አመሰግናለሁ ታዲያስ።
አሁን በሚማሩና በቅርቡም በተመረቁ ተማሪዎች ፊት ለፊት ወደ መድረክ ብቅ ያሉት የቀድሞው ፕሬዝዳንት ባራክ ኦባማ በወጣት መሪዎች ታጅበውም ነበር። ነዚህም ኦባማ የቺካጎ የደቡባዊ ክፍለ ማህበረሰብ በሚያገለግሉበት ወቅት ይከተሉ የነበረው መር የሚከተሉ ያን የርሳቸውን አመለካከት የሚያንጸባርቁ ወጣቶች ናቸው።
And I am the first to acknowledge that I did not set the world on fire.
ዓለምን እሳት ውስጥ ያልከተትኩ መሆኔን በማረጋገጥ የመጀመሪያው መሪ ነኝ።
በፕሬዝደንትነት ዘመናቸው ያለውን ከማውራት ይልቅ ትኩረት ያደረጉት ከስልጣን በኋላ ምን አይነት ህይወት እንደሚመሩ እንዲሁም ስለ አዲሱ የኦባማ ድርጅት ነበር በስፋት ያወሱት። ይህም ነበር ለአዲሶቹ የማህበረሰብ አደራጆችና መሪዎች ጠቃሚ ሆኖ የተገኘው። ማርክ ሃንሰን በቺካጎ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው።
I think what it says is that once an organizer always an organizer.
አንዴ ማህበረሰብ አደራጅ ከሆኑ ሁሌም አደራጅ ማለት ይመስለኛል።
ኦባማ ከፕሬዝደንትነት ዘመናቸው በኋላ ያላቸው ተነሳሽነት በምርጫው ወቅት ያሳዩት የተስፋ የለውጥ አላማን ያንጸባረቀ ነው። እናም ዛሬ ለብዙዎች ማነቃቂያ ሆኗል ይላሉ ፕሮፌሰር ሃንሰን።
I think his intention is to try to inspire a sense of public service in young people.
አላማቸው የወደፊቱን መሪ ትውልድ ተከታዩን የማህበረሰብ አደራጅ አካል ለማነቃቃትና ጉልበት ለመስጠት ነው። ይህም ድምጽ አልባ ሆኖ የደከመና የተጎሳቆለ ህይወት ላሳለፈው የህብረተሰብ ክፍል ነው።
እነዚህ ደግሞ እንደ ጃማል ኮሌ የመሰሉ ትርፍ አልባ ድርጅት ኖሯቸው ወጣቶችን የሚረዱና የተሻለ ህይወትና ዓለም እንዲኖራቸውም የሚሰሩትን ያጠቃልላል። ኮል እንደሚለው ጥረቱ የሚስተር ኦባማን ተቋም ትኩረት በመሳቡ ወደ ውይይቱ መግቢያ የነጻ ትኬት አስገኝቶለታል።
Laid a blueprint on how to be an organizer. I'm an organizer and so
እኔ አደራጅ ስለሆንኩ ከርሳቸው ለመማር ሁሌም ደስተኛ ነኝ።
ኮል የኋላኋላ በኦባማ ተቋም ውስጥ መስራት ነው የሚፈልገው። ያም የወደፊት ግቡን ለማሳካት እንደሚጠቅመው ተስፋ ያደርጋል።
I think he's going to use this platform to empower people that are doing great work, especially community organizers.
Mr. Obama, ይህን ውይይት ታላቅ ስራ ለመስራት ያቀዱ የማህበረሰብ መሪዎችን ለማነቃቃት ይጠቀሙበት ይመስለኛል። በስማቸው የተመሰረተው ተቋም የብዙዎችን ድጋፍና እርዳታ ያገኛል።
The single most important thing I can do is to help in any way I can prepare.
ልሰራ የምችለው አንድ ትልቅና ጠቃሚ ነገር በምችለው ሁሉ ቀጣዩ የማህበረሰብ መሪ ትውልድ የጥብብሎሽን ዱላ ተረክቦ እንዲቀጥልና ዓለምን እንዲመራ ነው።
This is a beginning only in shaping that legacy. I think what it does
ያን ትውልድ ለመቅረጽ ይህ ገና የመጀመሪያው ነው። አሁን ፍላጎታቸውና ዓላማቸው ከፕሬዝዳንትነት ዘመናቸው በኋላ ያለውን አቅጣጫ ተከታዩ ትውልድ እንዲረከብ በአመራር ዘመናቸው ለማህበረሰቡ ያበረከቱትን ለማስተላለፍ ነው።
ፕሮፌሰር ሃንሰን ነበሩ። የቀድሞ ፕሬዝዳንት የሚያበረክቱት አስተዋጽኦ በተለይም በአንድ ወቅት ይኖሩበት የነበረውን የደቡብ ቺካጎ ከተማን እያነጸ ነው። በዚያም ሰፈር ነው ፕሬዝዳንታዊ ቤተ መጻሕፍቱና ሙዚየሙ የሚገኘው።
የምትከታተሉት በ19 22 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን በኢትዮጵያ አቆጣጠር አሁን 3 ሰዓት ከ30 ደቂቃ መሆኑን ያመለክታል። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን።
ዜዎች እንደምን አላችሁ? ዛሬ አድዋ የተላለፈውን ዜና አዳምጠናል። ዜናው በጣም ደስ የሚል ዜና ነው። ለምን ሁለት ጥያቄዎች አሉኝ። አንደኛው ጥያቄ የተከበሩ ጠቅላይ ሚኒስትር ቀለምና ዘር ሳይለየን ዘምተናል ያሉት እና ደግሞ የትግራይ መስተዳደሩ የተዛባን አድዋን ታሪክ የሚያስተካክል ትምህርት እንደሚሰጥ አይነት አንድምታ ያለው አገላለጽ ስለተናገሩ እነዚህ ጥያቄዎች እንዲመለሱልኝ ብዬ ነው። የቀለም ልዩነት አለን ወይ? ቀለም ሳይለየን ዘመትን፣ ሁላችንም ጥቁሮች ነን የዘመት ነው እና የቀለም ልዩነት ያሉት የተከበሩ ጠቅላይ ሚኒስትር እንዴት ያለ ጸሐፊ እንደጻፈላቸው ስላልገባኝ እና ግልጽ ስላልሆነ ይሄ ቢመለስ። ሁለተኛው ደግሞ እውነት አድዋ የተዛባ ታሪክ አለ ወይ? የተከበሩ ጠቅላይ ሚኒስትሩ የተናገሩት ሁሉም እንደዘመተ እንደሚታወቅ ነው እንደተሳተፈ ነው እና ደግሞ የትግራይ መስተዳድር የተከበሩ ያሉት ደግሞ የተዛባ ታሪክ አሉ። እቺ የተዛባ ታሪክ ምንድን ነች? እስኪ ለዚህ ማብራሪያ ምናልባት ከትግራይ አንድ የታሪክ ምሁር ብዙ ጊዜ የምታቀርባቸው ዶክተር አየለ የሚባሉ ሰው አሉ። እሳቸውን የምጠይቁ ሌሎችንም ማብራሪያ ሊሰጥበት መልካም ነው።
አድማጮች ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናቸው አድማጮቻችን የድረገጽ አድራሻችን amharic.voanews.com ነው። በእጅ ስልክ መከታተል ለምትሹ ወይም ለምትመርጡ ደግሞ horn.voa.mobin ተጠቀሙ። በፌስቡክ እና በትዊተርም ተከተሉን።
አስተናጋጆቻችሁ ሰለሞን ክፍሌና
አዳነች ፍስሐዬ ነን።
አሁን ወደሚቀጥሉት ፕሮግራሞች ከማለፋችን በፊት አጠር ላለ ጊዜ ሙዚቃን ጋብዛችሁ መሐመድ አማን
mama liye chhed mama kam de mama allah me suno kam de mama azkai modde kam de mama ene watare ke kam de mama lagala galne kam de mama aya sas dein kam de mama ye kwan paach na kam de mama ye chal ko jaye kam de mama ye baba na ko ਸਾਂਚ ਬੈਨਾਨਾ ਪੂਰਾ ਮਾਈ ਦੇ ਸਫਾਲ ਬੈਨਾਨਾ ਪੂਰਾ ਮਾਈ ਦੇ ਸਫਾਲ ਬੈਨਾਨਾ
መሐመድ አማንን ስላዝናናን እናመሰግናለን። የፕሮዲውሰራችን የንጉሱ ታምሬ ምርጫ ነበር። ወደ ሳምንታዊ ቅንብር ሐኪሞን ይጠይቁን ልፍ። ደረት ላይ የሚሰማ የህመም ወይም የስቃይ ስሜት ምንነትና ምልክቶቹ አሳሳቢነቱና የህክምና አማራጮቹ የተጀመረ አዲስ ተከታታይ ቅንብር ሁለተኛ ክፍል ነው። ሐኪሞን ይጠይቁ ለምሽቱ ይዘው የቀረበው ሞያዊ ትንታኔውን የሚሰጡን ዶክተር ደረጀ ሳህሌ በዚህ በዩናይትድ ስቴትስ በቴክሳስ ክፍለ ግዛት በፎርት ወርዝ የሳምባና ከእንቅልፍ ጋር የተዛመዱ የጤና ሁከቶች ሐኪምና እንዲሁም ልዩ የህክምና እንክብካቤ የሚጠይቁ የህመም ሁኔታዎች ማለት ክሪቲካል ኬር ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱንም ዶክተር ደረጀ በቀደመው የመጀመሪያ ክፍል ፕሮግራም ሙያዊ ትንታኔያቸው ከልብ ህመም ጋር የተዛመዱና ሌሎች የደረት ህመም መንስኤዎች አስመልክቶ ባቀረቡት ተጨማሪ ዝርዝር ይጀምራል።
ሌላኛው ጎራ አጣዳፊ ያልሆኑ ነገር ግን የህክምና ባለሙያዎችን ጣልቃ ገብነት ወይም ምርመራ የሚያስፈልጋቸው የሳምባ በሽታዎች፣ የሳምባ ምች ወይም ኢንፌክሽን ወይም ኒሞኒያ በተለምዶ፣ ተጨማሪ ደግሞ ኒሞቶራክስ እንለዋለን። ሳምባ እንደ ፊኛ የተነፋ ስለሆነና ደግሞ የመሟሸሽ አይነት ስሜት ሲኖር አየር ይወጣል ከሳምባ ውስጥ። ያ ደግሞ መካከለኛ አስጊ፣ በጣም አጣዳፊም ነው አንዳንድ ጊዜ። ሌላው ግን ከሳምባም ውጪ የጨጓራና የሆድ ቋ በሽታዎች፣ በተለይ የአሲድ ሪፍለክስ የምንለው ሌሎች አሲዶች ያሉበት የጨጓራ አሲድ ወደ ኋላ መንገዱን ሲመለስ ምግብ ማውረጃ ቧንቧ ወይም በጉሮሯችን ላይ ተመልሶ ወደ አፍ ሲመጣ ህመም ቸስት ፔን ሊያመጣ ይችላል። ሌሎችም አንዳንድ ጊዜ ከፍተኛ ጭንቀት ሲኖር በእንግሊዝኛው ፓኒክ አታክ ወይም አንግዛይቲ የሚሉት ትንፋሽ ከማጠር ጋር ደረትን የማመም ስሜት አለ። በጣም ብዙ ጊዜ ደግሞ የሚታይ የደረት ጡንቻን ወይም አጥንትን ኢንፍላሜሽን ወይም መቆጣት ኮስቶኮንድራይተስ ይሉታል ፈረንጆቹ። እንደዚህ አይነት በጣም ኮመን የሆነ ምልክቶች ናቸው። ስለዚህ በሁለት ጎራ ብንከፍለው አጣዳፊና ለህይወት የሚያሰጉ ከልብ ጋር የተያያዙ የልብ ድካምን እና ሳምባ ውስጥ ያለ ብለድ ክላት
የደም መርጋት ነው። አሁን ያለው
የደም መርጋት በሳምባ አርተሪ ውስጥ የደም መርጋት፣ ተጨማሪ ደግሞ ኒሞቶራክስ ያልነው ቅድም አየር ያላግባብ ሳምባን ለቆ የመውጣቱና የሳምባ መሟሸሽ፣ እነዚህ በአጣዳፊ ጎራ ውስጥ ያሉ ናቸው። በሁለተኛው ነን አርጀንት የሆኑ ግን ሐኪም ሊያቸው የሚገቡ ደግሞ የጨጓራን በሽታ ብለን በጥቅሉ የምንጠራው የአጥንትና የጡንቻ የደረት ጡንቻ ህመሞችና የጭንቀትን
ተከትሎ የሚመጣ የደረት ህመም ስቃይ ስሜት። ዶክተር ደረጀ፣ የበሽታው ይዘት መልከ ብዙ፣ የህመሞቹም ምንጭ መንስኤዎች በርካታ እንደመሆናቸው ያንዱን ካንዱ ለመለየት ቀደም ብለው እንደገለጹት አጣዳፊና ህይወት ለአደጋ የሚያጋልጥ ወይም ለአደጋ ሊጥል የሚችል፣ በሌላው በኩል ደግሞ የህክምና እርዳታ የሚሹ ግን ያን ሀል ወዲያውኑ ለአደጋ ሊያጋልጡ የሚችሉ ሁኔታዎች የሌሉባቸውን በሁለት የከፈሉትን ያህል ሰዎች በቀላሉ እንዲለዩቸውም የልብ የደረት ህመም በሙሉ በልማድ ቅድም እንደገለጹት የልብ ድካም የሚከተለው አለመሆኑ ያ ለልፈት የሚዳርግ በቅጽበት በደቂቃዎች ውስጥ ለከፍ አደጋ የሚያጋልጥ ሁኔታ ጋር የግድ እንደማይያያዝ ግን የትኛው ደግሞ ቶሎ ፈጣን ህክምና ለማግኘት መወሰድ እንዳለበት እንድንለይ የተወሰኑት ምልክቶች ከቀደሙት የህመም አይነቶች ጋር ብንለይ ልብ ላይ የሚሰማ ጫና አደረት አካባቢ ጭንቅንቅ ማለትን ቀደም ካሏቸው ህመሞች ከአንዱ ወይ ከሁለቱም ጋር ሊዛመዱ ከቻሉ የትኞቹ የህመም ምልክቶች በርግጥ ያናጣዳፊነት ይከስታሉ?
አጣዳፊ የሆነውን የልብ ድካም ብንመለከት ህመሙ በድንገት ይመጣል እየጨመረ ይሄዳል። በተለይ ሲንቀሳቀሱ ህመም እየጨመረ ይሄዳል። ደረት ላይ ትልቅ ሸክምና ክብደት ይሰማል። ጨብጦ የማያዝ ስኩዊዚንግ የሆነ ፔን ይኖራል። ህመሙ ደግሞ ይሄ በጣም አስፈላጊ ነው ለመለየት፣ ህመሙ ወደ ግራ እጅ ይሰራጫል ወይም ወደ በግራ በኩል ወዳለ መንጋጋ ይሰራጫል። ከዚያ ተጨማሪ ከህመሙ ተጨማሪ ትንፋሽ ማጠርን ይዞ ሲመጣ አንዳንድ ጊዜ ማቅለሽለሽን፣ ማዞርን፣ ላብላብ ማለትን ሲያመጣ እነዚህ በጣም አሳሳቢ ምልክቶች ናቸው ለልብ ድካም ወይም ለሃርት አታክ።
መልካም። ተያይዘው የሚመጡ የህመም ምልክቶች ያን አደጋ ከሳችነት ምናልባትም አደገኛ ሊሆን እንደሚችል በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮች በራሳቸውም ሆነ በሌሎች ላይ ባቅራቢያቸው ባሉ ቤተሰብ አባላት ሊሆን ይችላል ስራ ጓደኛ ተፈላጊውን የህክምና እርዳታ ወዲያውኑ ለማግኘት ተስፋ አድርጋለሁ። አድማጮች በቤት ውስጥ በጓደኞች እንዲነጋገሩ ስለነኛ አይነት ጥንቃቄዎች እንዲመካከሩ ምድል እንዲሰጥ ጭምር ነው የዚህ ፕሮግራም አላማና የሚረዳ ይመስለኛል። ዶክተር ደረጀ የህመሙን አሳሳቢነት ምልክቱን ካየን አንድ ህመምተኛ በዛ አጣዳፊ በሚነለው ሁኔታ ውስጥ ያለ በተለይ የህክምና አገልግሎት መስጫ ተቋም ከደረሰ በኋላ ቀዳሚዎቹ እርምጃዎች ምን ይሆኑ?
እንዲህ አይነት ስሜቶች ሲፈጠሩ በአስቸኳይ ወደ ህክምና መስጫ ቦታ ለመሄድ መቻል በጣም አስፈላጊ ነው። ቤተሰብን ወይም በቅርብ ያለ ጓደኛን ማሳወቅና ቶሎ ወደ ሆስፒታል መሄድ ያስፈልጋል። በተለይ በሚኖርበት አካባቢ የድንገተኛ ህክምና መስጫ ወይም በዚህ በውጭው ዓለም 911 እንደሚደወል አይነት ነገር ካለ ወደዛ መሄድ ጥሩ ነው። እቤት ውስጥ እያሉ አስፕሪን ካለ ቤት ውስጥ በአስቸኳይ አንድ አስፕሪን ቢወስዱ በጣም ይመከራል።
ለምንድን ነው አስፕሪን መወሰዱ በዛ አስቸኳይና አስጨናቂ ሁኔታ ውስጥ እንደ አንድ የመጀመሪያ እርምጃ ውስጥ የሚካተተው?
እንግዲህ የልብ ድካም የምንለው ወይም ሃርት አታክ የምንለው ነገር ብለድ ልብ ውስጥ ያለ ቧንቧ በደም ሃርት አታክ ወይም የልብ ድካም የምንለው የሚከሰተው በልብ የደም ቧንቧ ውስጥ የስብ መከማቸትና የደም መርጋት ስለሚኖርና ደም መዘዋወሩን በልብ ውስጥ ስለሚያቆም ስለሆነ በአስቸኳይ አስፕሪን መውሰዱ የመጀመሪያ እርምጃ ነው፣ ወደ ሆስፒታል እንኳን ከመሄዳችን በፊት ብያምናለሁ።
አንድ ጊዜ ሆስፒታል ከመድረሳቸው በፊት በተቻለ መጠን ያን አጣዳፊ አደጋ የሚያስከትል ነገር ለመቋቋም የህክምና እርዳታ እስኪገኝ ድረስ እንኳን ሊደረግ የሚችል ነገር መኖሩን ነው የገለጹልን። የህመሙን መንስኤ በርግጥ ሙሉ በሙሉ እንኳን ማወቅ ባይቻል የልብ ድካም የምንለው አይነት ችግር እንኳን ቢሆን ሊረዳ የሚችል ሁኔታ ገልጠዋል። የህክምና ተቋም ከደረሰስ በኋላ ምን አይነት ምርመራዎች ይካሄዱ ይሆን? እንደ ህመሙ መንስኤዎች ሊለያይ እንደሚችል ገምታለሁ፣ ግን እንደ ዋና ዋናዎቹ ምን ይመስሉ ይሆን?
ቅድም ለመዘርዘር እንደሞከር ነው የልብ ህመም ይዞ አንድ ሰው ሲመጣ ከልብ ድካም ወይም ከሃርት አታክ ጀምሮ የሳምባ ምችን፣ የኢንፌክሽንን፣ የደረት ላይ ያለ የጡንቻና የአጥንት ህመሞች እንደዚሁም የጨጓራና የወድቅ ህመሞችን ስለሚታሰብ ለእነዚህ ሁሉ የሚሆን ምርመራ ይደረጋል። በተለይ በአጣዳፊነት ግን የልብ ህመም ነው። እኛ በዚህ ባለንበት ሀገር እንግዲህ የመጀመሪያ በደም ውስጥ የሚታይ ምልክት አለ የልብ የሃርት አታክ መኖሩን። ኢኬጂ የሚባል ይሄ የልብን ትርታ የምናይበት አለ፣ እሱም በሀገር ቤት አለ ይደረጋል። እና ሰዎቹ ደግሞ ያላቸው ለበሽታው ያላቸው ሪስክ
ተጋላጭነት
ታይቶ በተለይ ለምሳሌ በዚህ አጋጣሚ የስኳር በሽታ ተጠቂዎች ከሆኑ አንዱ ለልብ በሽታ ወይ ለሃርት አታክ የሚያጋልጥ አንድ በሽታ ነው። ስለዚህ በሽተኛ ብለድ ፕሬሸር ካላቸው፣ ስኳር በሽተኛ ታማሚዎች ከሆኑ፣ ኮሌስትሮል ወይም የስብ መጠራቀም በደም ውስጥ ከታየባቸው እንደዚህ አይነት ለሃርት አታክ የሚያጋልጡ ሪስክ ፋክተርስ የሚባሉት ሲኖሯቸው በዛ መሰረት የሚደረገው ጥናት እንደየአስፈላጊነቱ እርጀንሲው ይለወጣል ማለት ነው። ለምሳሌ ሰውየው ከፍተኛ ሪስክ ካለው እነኚህ የመጀመሪያዎቹ ጥናቶች በደሙም ሆነ በኢኬጂ ወይም በልብርታው ላይ በሚያሳየው ልክት ከታየ ቀጥታ የአንጂዮፕላስቲ ወይም ሃርት ካቴተራይዜሽን ተደርጎ ታያል። በዚያ በካቴተራይዜሽን ውስጥ ስቴንት ይገባል፣ ባሉን ይገባል። እንደዛ ሆኖ የሚስተካከል ከሆነና ብለድ ፍሎው እንደገና በልብ ውስጥ የሚስተካከል ከሆነ ትሪትመንቱ በዛ ያልቃል። ከዛ በኋላ ቀጣይነት ከሐኪማቸው ጋራ ሌሎችም የብለድ ፕሬሸር ኮንትሮሉ ማድረግ ይቻላል። የኮሌስትሮልን ወይም የስቡን ኮንትሮል ማድረግ ይቻላል፣ ይጠበቃል። ግን ይህም ሆኖ በዚህ ማይሆን ከሆነ ደግሞ ባይፓስ ሰርጀሪ እንደሚባል ወይም የልብ ቀዶ ጥገና የሚያስፈልበት ደረጃ ሁሉ ይደረጋል ማለት ነው።
ዝግጅቱ አልተጠናቀቀም። የተከበራችሁ አድማጮች፣ በሶስተኛው ክፍል ዶክተር ደረጀ ሳህሌ ለሌሎች ጥያቄዎች መልስ ይሰጣሉ። ተከታተሉ። አሁን ንግድና ማህበረሰብ።
የዓለም ምጣኔ ሀብት እድገት በዓለም የሸቀጥ ገበያ ዋጋ መቀነስና የቆዩ የመዋቅር ችግሮች የተነሳ የተቀዛቀዘ ሁኔታ ታይቶበታል። የዓለም የገንዘብ ድርጅት IMF ከጥቂት ዓመታት በፊት ከአምስት ከመቶ ከፍ ብሎ ያድግ እንደነበር ያስቀመጡትን አሃዝ ካለፈው ዓመት ጀምሮ ዝቅ አድርገው ተንብየዋል። እነዚህን የአጠቃላይ ምጣኔ ሀብት አለመረጋጋቶች በመሰረታዊ የመዋቅር ለውጥና የግልና የመንግስት ገንዘብ ፍሰትን በማቀላጠፍ ረገድ የተያዙ ስራዎችና ፈተናዎችን ሄኖክ ሰማእግዜር በቀጣዩ የንግድና ምጣኔ ሀብት ዘገባ ይዳስሳል። ቀጥሎ ይሰማል።
ባለፈው ዓመት የዓለም ምጣኔ ሀብት ከፍተኛ ፈተናዎች ተጋርጠውበት ሲያሽቆለቁል ተመልክተናል። ከፍተኛ እድገት ላይ የነበሩ የዓለም የገንዘብ ድርጅት IMF የዓለም ባንክ ይመሰክሩላቸው የነበሩ እንደ ኬንያ፣ ኢትዮጵያ፣ ዩጋንዳና የመሳሰሉ ሌሎች አፍሪካ ሀገሮች በፈተና ነው የሰነበቱት። የዓለም የሸቀጦች ገበያ መውደቅ በተለይ በነዳጅ ሀብትና በወጪ ንግድ የሚተዳደሩን ምጣኔዎች እጅጉን የጎዳ ዓመት ነበር። የአፍሪካ ሶስቱ ትልቁ ምጣኔ ሀብቶች ማለትም ናይጄሪያ፣ ደቡብ አፍሪካና አንጎላ ወደ ግማሽ የሚሆነውን የአህጉሪቱን አጠቃላይ ሀብት የሚወክሉ ናቸው። በነዳጅና ሸቀጦች ገበያ ውድቀት ገበያቸውና እድገታቸው ክፉኛ ቀንሷል። ከዚህ ቀደም በፍጥነት የሚያድጉ በነዳጅና ሌሎች የተፈጥሮ ሀብቶች የማይመኩ እንደ ኢትዮጵያ ያሉ ምጣኔዎች በአካባቢ ሰላም መጥፋትና የተፈጥሮ አካባቢ ለውጥ የፈጠራቸው ድርቅና ተያያዥ ችግሮች ሰቅዘው ይዘዋቸዋል። ሚትሱሂሮ ፉኩሳዋ የIMF ምክትል ስራ አስኪያጅ ናቸው። በነዳጅና ሌሎች ሀብቶች ምጣኔያቸውን መሰረት ያላደረጉ ሀገሮችም ቢሆኑ መሰረታዊ የመዋቅርና የፖሊሲ ችግሮች አሉባቸው ይላሉ።
በተፈጥሮ ሀብት ያልበለጸጉና በፍጥነት ሲያድጉ የነበሩ አገሮች ከጊዜ ወደ ጊዜ እየጨመሩ የመጡ ፈተናዎች ተጋርጠውባቸዋል። ለምሳሌ የመንግስት ብድር በእጅጉ እየጨመረ የመጣባቸው አገሮች ወጪያቸውን ከገንዘብ አቅማቸውና ሌሎች የውጭ ጫናዎች ጋር ማመዛዘን ይኖርባቸዋል።
ዶናልድ ካቢሩካ በአፍሪካ ምጣኔ ሀብት ለረጅም ዓመታት የሰሩና አስቀድሞ የአፍሪካ ልማት ባንክ ፕሬዚዳንት ሆነው ያገለገሉ ናቸው። የአፍሪካ ምጣኔ በተለይ በተፈጥሮ ሀብት የበለጸጉ መሰረታዊ ለውጥ ስለሚጎድላቸው ዝግመታቸውን ከዓለም የሸቀጥ ገበያ ውድቀት ጋር ብቻ ማያያዝ ችግሩን ለመፍታት ያሉ የፖሊሲ አማራጮችን አያስተናግድም፣ ማድበስበስ ነው ይላሉ።
ኢንዲፔንደንስ ኦፍ ዘ ሴንትራል ባንክ ዋይ ኢዝ ዘ ኢንዲፔንደንስ ቢ ቻሌንጅድ ዳት ሃዝ ናት ቱ ዱ ዊዝ ዘ ኮሞዲቲ ፕራይሰስ ኢት ኢዝ ሪቨርሲንግ ፖሊሲስ ኦፍ ቲንግስ ዊ ኖ ሃቭ ወርክድ ኢን ዘ ፓስት ሃው አባውት ፕሬዲክታቢሊቲ ኦፍ ፖሊሲስ
የማዕከላዊ ባንክ ነጻነት የት አለ? ያ ነጻነትስ ለምንድን ነው በዚህ መድረክ የማይነሳው? ከዚህ ቀደም ውጤት ያመጣ ፖሊሲ አይደለም እንዴ? ከዚያ በተጨማሪ ደግሞ የፖሊሲ ትግበራ ላይ ያሉ እክሎችስ? አንዳንድ ጊዜ በጣም ጥሩ ፖሊሲዎችን በየጊዜው ከመቀያየር ወጥ የሆነ አማካይ ውጤት የሚያስመዘግብ ፖሊሲም በመተግበር ይሻላል።
የጉልቻ መለዋወጥ የምጣኔ ሀብት እድገት ላይ መተማመን አይፈጥርም ነው የሚሉት ካቢሩካ። የካሜሩን የገንዘብ ሚኒስትር አላማኔ ኦስማን ሜይ በመዋቅር ለውጦች ዙሪያ እንዲህ ብለዋል።
We may discuss a lot about independence or
lack of independence. I just want to think that the central bank and the monetary policy, government and the fiscal policy.
ስለገለልተኛ ማዕከላዊ ባንክ ተቋማት መስራቻ ስንነጋገር ሊጤን የሚገባው ማዕከላዊ ባንኩና አጠቃላይ ሀገሮች የገንዘብ ፖሊሲ ከመንግስቱ ጋር እጅና ጓንት ሆነው መስራት እንዳለባቸው ነው።
የቀድሞው የአፍሪካ ልማት ባንክ ፕሬዝዳንት ዶናልድ ካቢሩካ የአፍሪካ ሀገሮች መዋቅራዊ ለውጦቻቸው የንግድ ወጪን የሚቀንሱና ኢንቨስትመንትን የሚያበረታቱ መሆን አለባቸው ይላሉ። በነዳጅ ሀብት የሚመኩ ሀገሮችም የተለያዩ ገቢዎችን ማጠናከርና የሥራ አምዳቸውን ማስፋፋት አለባቸው ይላሉ።
In this period of slowdown, I want to urge governments to keep the pedal on infrastructure spend. Let's complete those railways like Djibouti and Ethiopia have done, like Kenya is doing.
በዚህ ምጣኔ ሀብት እድገት በተቀዛቀዘበት ዘመን መንግስታት እንዲያደርጉ የምመክረው የመሰረተ ልማት ላይ የሚያደርጉትን ወጪ እንዳይቀንሱ ነው። የጀመርናቸውን የባቡር መንገዶች እናጠናቅ። ጅቡቲና ኢትዮጵያ ይሄን ያደረጉት። ኬንያም እንዲሁ በስራ ላይ ትገኛለች። መሰረታዊ የመዋቅር ለውጥ የሚያመጡ ኢንቨስትመንቶች ናቸው። የንግድ ስራ ወጪን ይቀንሳሉ፣ ምጣኔ ሀብትን ያነቃቃሉ።
የዛምቢያ የገንዘብ ሚኒስትር ፌሊክስ ሙታይ የመንግስታቸውን አትኩሮት ሲያስረዱ
For Zambia, what may be crucial in terms of the private sector is are we able to supply power continuously? It doesn't matter what incentive I give you, but if you don't have power, doesn't matter. And two,
በዛምቢያ የግል ዘረፋን በተመለከተ ወሳኙ ስራችን የኃይል አቅርቦትን ማዳረስ ነው። የንግድ ማበረታቻ መስጠት መልካም ነው፣ ነገር ግን መብራት ከሌለ የንግድ ስራ ይቆማል። ሁለተኛው የንግድ እንቅስቃሴ ላይ የተጋረጡ ፈተናዎችን መቅረፍ ነው። ድንበር ለመሻር 4 ቀናት ለምን ይፈጃል? በዚህ ላይ መስራት አለብን። እነዚህ ማነቆች በተግባር ስናስወግድ የንግድ ወጪን እንቀንሳለን።
እንደ ኢትዮጵያ ያሉ በፍጥነት በማደግ ላይ ካሉ የአፍሪካ ሀገሮች የሚመደቡ ምጣኔዎች ብዙ ስራ ይጠበቅባቸዋል። ለ10 አመት ብቻ ማደግ ብልጽግናን አያመጣም። ባለሙያዎቹ በውይይቱ እንዳሰመሩበት ለረጅም ጊዜ በተለያዩ የምጣኔ ሀብት ዘርፎች ሁሉን አቀፍ እድገት ማስመዝገብ ወሳኝ መሆኑን ያሰመሩበት። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዜር ነኝ ከዋሽንግተን።
ዝግጅታችን ይቀጥላል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓውያን አቆጣጠር ሚያዝያ 25 ቀን የዓለም የወባ ቀን የሚታሰብበት ነው። ለቱ ይህን ክፉ በሽታ በስኬት ለመቆጣጠር ብሎም እስከመጨረሻው ለማስወገድ የተደረጉ ዓለም አቀፍ ጥረቶች እውቅና የሚያገኙበት ቀን ነው። የዘንድሮ መሪ ርዕስም ወባን እስከመጨረሻው እናስወግደው የሚል ነው። በ2015 ዓመተ ምህረት ከሁለት ዓመት በፊት ማለት ነው 212 ሚሊዮን ሰዎች በወባ በሽታ ተይዘው ከ429000 በላይ ሞተዋል። የዓለም የጤና ድርጅት ባወጣው ዘገባ መሰረት በወባ ከሚታመሙ ሰዎች ውስጥ 90 ከመቶ በዚሁ ምክንያት ከሚሞቱት ውስጥ ደግሞ 92 ከመቶ አፍሪካውያን መሆናቸውን በማውሳት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። ደግነቱ ይላል ሲቀጥል ወባ ሊከላከሉትና ታክመው ሊድኑ የሚችል በሽታ ነው። እስከመጨረሻው ካለም ላይ ልናስወግደው እንደምንችል አስተማማኝ ምክንያት አለን በማለትም ያክላል ርዕሰ አንቀጹ። በርግጥም እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት እስከ 2015 በነበረውና ዓለም አቀፍ ጸረ ወባ ጥረቶች በተጧጧፉባቸው ዓመታት በበሽታው የሚያዙ ሰዎች ቁጥር በዓለም ዙሪያ በ29 ከመቶ ቀንሷል። ያ እንዳለ ሆኖ ዛሬም በየሁለት ደቂቃው አንድ ህፃን በወባ ምክንያት ይሞታል ብሏል። ለዚህም ነው ወባን መከላከል ላይ ማትኮራችንን መቀጠል ያለብን በማለት ርዕሰ አንቀጹ ጽሑፉን ይቀጥላል። ይህን ገዳይ በሽታ በስኬት ለመዋጋት ከሚያስችሉ ፍቱን መንገዶች አንዱ ጸረ የወባ ትንኝ መድኃኒት የተነከሩ አጎበሮችና ቤት ውስጥም ትንኙን ለመግደል የሚነፉ መድኃኒቶች እነዚህና ሴቶች በርግዝናቸው ወቅት በበሽታው እንዳያዙ መከላከል፣ በዝቅተኛ ዋጋ መመርመሪያ መንገዶችን ማስፋፋትና እጅግ ፍቱን የሆኑ መድኃኒቶችን በመጠቀም እስካሁንም በወባ የሚታመመውንና የሚሞተውን ሰው ቁጥር ለመቀነስ ተችሏል ወደፊትም ይቀጥላል ሲል ሳንቀጹ ያስገነዝባል። ወባን ለመቆጣጠር ብሎም ጨርሶ ለማጥፋት ገና ብዙ ስራ እንደሚጠብቅ በማሳሰብ ሳንቀጹ ይቀጥላል። ያለም የጤና ድርጅት WHO አልበገር የሚል የወባ በሽታ መከሰቱን ጨምሮ ላሉት ፈተናዎች መላ ለመፈለግ ዓለም አቀፍ ወባን መዋጊያ ቴክኒካዊ ስትራቴጂ የተባለ ስልት ነድፏል። ይህም ወባ የሚያጠቃቸው ሀገሮች በሙሉ በሽታውን ለመቆጣጠርና ለማጥፋት የሚጠቀሙበትን ቴክኒካዊ ዘዴ የሚያቀርብ ነው። ቀዳሚዎቹ ግቦች እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት የወባን ስርጭት በ40% የሚሞተውን ሰው ቁጥርም ቢያንስ በ40% መቀነስ ነው። ቢያንስ በ10 ሀገሮች በሽታውን ማጥፋትና ከወባ ነጻ በሆኑት ሀገሮች በጠቅላላ በሽታው ተመልሶ እንዳያንሰራራ መከላከልም መሆኑን ርሳንቀጹ ያወሳል። ርሳንቀጹ ጽሑፉን ሲያገባድድ ወባን በመቆጣጠርና በማስወገድ ግባችን ስኬታማ እንድንሆን ከተፈለገ ለጋሾች ለጥረቶቹ የሚያስፈልገውን ወጪ ጠቀም አድርገው መለገስ ይኖርባቸዋል ብሏል። ለነዚህ መርሃ ግብሮች ማስኬጃ የሚውለውን አብዛኛውን ወጪ የምትሸፍነው ዩናይትድ ስቴትስ ከለጋሾች ከሚገኘው እርዳታ ከጠቅላላው 50% እንደምትሰጥም ያመለክታል። ሆኖም የ2020ው ዓለም አቀፍ ጸረ ወባ ትልም ግቡን እንዲመታ ከተፈለገ አጠቃላይ እርዳታ በእጅጉ መጨመር እንደሚኖርበት ያሳስባል። በዓለም ዙሪያ ያሉ ወዳጆቻችንና አጋሮቻችን ይህንን አስከፊ በሽታ ለመቆጣጠር ብሎም ላንዴና ለመጨረሻ ጊዜ ለማስወገድ የሚያስፈልገውን ገንዘብ እንዲያዋጡ በዚህ ዕለት ተማጽኗችንን እናቀርባለን በማለት የዛሬው ሳንቀጽ ጽሑፉን ያበቃል።
ቀደም ሲል የሰማችሁት ሳንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አጫጭር የማጠቃለያ ዜናዎችን እንስማ።
የዩናይትድ ስቴትስ እና ብሪታንያ ባለፈው ወር በበርካታ የመካከለኛው ምስራቅ የአየር መንገዶች የተሳፈሩ መንገደኞች የላፕቶፕና የታብሌት ኮምፒውተሮች እንዳይዙ አግደዋል። የአየር መንገዶች ደህንነት ለመጠበቅ እንደሆነ ባለስልጣኖቹ ገልጸዋል። ባለፈው ዓመት የካቲት ወር ላይ ዳአሎ በተባለው የሶማሊያ አየር መንገድ ላይ በላፕቶፕ የተደበቀ ፈንጂ መፈንዳቱን እንደ ምሳሌ ጠቅሰዋል። በፍንዳታው የሞተው እሱ ያፈነዳው ሰው ብቻ ነበር። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሃሊ የደቡብ ሱዳን ተዋጊ ወገኖች የህዝባቸውን ስቃይ ከማባባስ በስተቀር ለማቃለል ያደረጉት ነገር የለም ሲሉ ነቅፈዋል። አምባሳደሯ ይህን ያሉት በግጭት እየተባባሰ በመሄድ ላይ ያለ የምግብ እጥረት ባለባት የህዝብ መፈናቀል በበዛባት ደቡብ ሱዳን ሆነው ነው። ሰሜን ኮሪያ ወታደራዊ ኃይሏ የተመሰረተበትን 85ኛ ዓመት ዋንሰን በተባለች ምስራቃዊት ከተማ ላይ ከባድ የተኩስ ልምምድ በማድረግ ማክበሯን የደቡብ ኮሪያ የመከላከያ ሚኒስቴር ገልጸዋል።
የአሜሪካ ድምጽ ራዲዮ አማርኛ ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ አዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አዳነች ሳየነን ከአቀናባሪው ከንጉሱ ታምሬ ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
የትግርኛው ስርጭት ይቀጥላል። በእኛ በኩል
ሰላም፣ ደህና ደሩ።
I'm gonna get it. እዚ ሬዲዮ ድምጽ